ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 3 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም። ፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ
ከኮርፖሬሽኑ የበላይ አመራሮች ጋር የጥቅም ግንኙነት ያላቸው ሰዎች የድለላ ስራ በመሀል የሚሰሩ በዚህም ሂደት ኮሚሽን የሚከፈላቸው እነዚህ የድለላ ስራ የሚሰሩ ሰዎች ደግሞ የቅርብ የስጋ ዘመድ የሆኑ ወንድም፣ እህት፣ የአክስት ልጅ የመሳሰሉ እና የጥቅም ትስስር ያላቸው የውጭ ሀገር ካምፓኒዎችን በድለላ የሚያመጡ ሰዎች ናቸው ማለት ነው።
በሌላ በኩል ደግሞ ባለፈው ሰኔ 16 መስቀል አደባባይ ላይ የተፈጸመውን የቦምብ ጥቃት ያቀዱት የመሩትና በገንዘብ የደገፉት የኢትዮጵያ ብሔራዊ መረጃና ደህንነት የቀድሞ ኃላፊዎች ናቸው ሲሉ ጠቅላይ አቃቢ ሕጉ አቶ ብርሃኑ ጸጋዬ አስታውቀዋል።
በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በሕግ የማይታወቁ በሀገሪቱ በተለያዩ ቦታዎች የሚገኙ ናቸው። አዲስ አበባ ወደ 7 እና ከዛም በላይ የሚሆኑ በሌሎች ቦታዎችም ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እነዚህ ተጠርጣሪዎች በህገ መንግስቱ ላይ በ48 ሰዓት ፍርድ ቤት መቅረብ እንዳለበት ህገ መንግስቱ ይደነግጋል። ለምንድን ነው በጥብቅ እስር ቤቶች የሚታሰሩ ካል አንደኛው ወንጀሉን በድብደባ እንዲያምኑ ለማድረግ
የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ የአመራር አባላትን ጨምሮ 60 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውን አስመልክቶ ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ ከሰጡት መግለጫ የተቀነጨቡ ናቸው የሰማችኋቸው። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም ሲሉ ፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ አስታውቀዋል። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ የአመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አቶ ብርሃኑ አመልክተዋል። በተለያዩ ክልሎች ውስጥ የተደበቁ ተጠርጣሪዎችን ለመያዝም የክልልና የፌዴራል ፖሊስን እንደሚያሰማሩ ጠቅላይ አቃቢ ሕጉ ተናግረዋል። በኢትዮጵያ የመከላከያ ተቋም የሚተዳደሩት ግዙፍ ኩባንያዎችን ጠቅልሎ በበላይነት የሚመራው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተካሄደው ምርመራ ለአምስት ወራት የዘለቀ መሆኑ ታውቋል። ጠቅላይ አቃቢ ሕጉ ዛሬ በሰጡት ጋዜጣዊ መግለጫ ሜቴክ ባለፉት 6 ዓመታት $2 ቢሊዮን ወይም ወደ 37 ቢሊዮን ብር የውጭ ሀገር ግዢዎችን ያለምንም የጨረታ ሂደት መፈጸሙንም ገልጸዋል። ሜቴክ ይዞት የነበረውን የታላቁ ህዳሴ ግድብ ግንባታ ስራን ለተራዘመ ጊዜ በማዘግየቱ ምክንያት መንግስት ባለፈው ነሐሴ በወሰደው እርምጃ ኮርፖሬሽኑን ከ4 ቢሊዮን ዶላሩ ፕሮጀክት ማስወጣቱ የሚታወስ ነው። ዝርዝሩን በአብይ ርዕስ ይዘናል።
ይህ በእንዲህ እንዳለ ባለፈው ሰኔ 16 መስቀል አደባባይ ላይ የተፈጸመውን የቦምብ ጥቃት ያቀዱት የመሩትና በገንዘብም የደገፉት የኢትዮጵያ ብሔራዊ መረጃና ደህንነት የቀድሞ ኃላፊዎች ናቸው ሲሉ የሀገሪቱ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። በሽብር ወንጀል ተጠርጥረው ይያዙ በነበሩ ሰዎች ላይም ይኸው መንግስታዊ አካል አሰቃቂ ሲሉ የፈረጇቸውን የምርመራ ድርጊቶች ይፈጽም እንደነበር ጠቅላይ አቃቤ ሕጉ ተናግረዋል። የዚህንም ዘገባ ዝርዝር በመጽሔት ይዘናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስዋ ምዕራባዊ ክፍለ ሀገር ካሊፎርኒያ በበርካታ ስፍራዎች ሲነድ በሰነበተው ሰደድ እሳት የሞቱት ሰዎች ቁጥር 31 መድረሱ ተነግሯል። ደረቅና ንፋሳማ በሆነው የአየር ሁኔታ ምክንያት ቃጠሎ እስከ ነገ ማክሰኞ ድረስም እንደሚቀጥል የአየር ሁኔታ ትንበያ ባለሙያዎች አስታውቀዋል። ከክፍለ ሀገሯ ዋና ከተማ ከሳክራሜንቶ በስተሰሜን ካምፕ ፋየር ላይ የተዛመተ ያለውንና እስካሁን በ29 ሰዎች የገደለውን ቃጠሎ ለመቆጣጠር በሺዎች የተቆጠሩ የእሳት አደጋ ሰራተኞች ተሰማርተው እየሞከሩ ናቸው። እስካሁን ያልተገኙ 228 ሰዎች መኖራቸውን ባለስልጣናቱ አስታውቀዋል። የእሳት አደጋ ባለስልጣናቱ እንደገለጹት ሰደድ እሳቱን 25 ከመቶ ያህሉን በዚያ ለመቆጣጠር ተችሏል። በካሊፎርኒያ ታሪክ ከመንግስቱም የከፋ ጥፋት እንዳደረሰ የሚነገርለት የቃጠሎ 6600 ህንጻዎችን አውድሟል። ከዚያ በስተምስራቅ ከመትገኘውና 93000 ህዝብ ከሚኖርባት አጎራባች ቺኮ ከተማ እሳቱ በሰዓት 56 ኪሎ ሜትር ፍጥነት በሚነግደው ንፋስ እየገሰገሰ በመሆኑ ነዋሪዎቹ ለቀው እንዲወጡ ታዘዋል። በደቡባዊ ካሊፎርኒያም ቃጠሎ 2 ሰዎችን እንደገደለ ተነግሯል።
አንደኛው የዓለም ጦርነት ያበቃበት 100ኛ ዓመት በታሰበበት የፈረንሳይ ዋና ከተማ ፓሪስ ስነ ስርዓት ላይ ተገኝተው ወደ ዋሽንግተን የተመለሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወዲያውኑ በአውሮፓ ሀገሮች ላይ የመከላከያ ወጪንና ንግድን በተመለከተ ነቀፋ አሰምተዋል። ትራምፕ በትዊተር ገጻቸው ላይ በተከታታይ ባወጧቸው ጽሑፎች ከሌሎች የዓለም መሪዎች ጋር ባደረጓቸው ስብሰባዎች ብዙ ማከናወናቸውን ገልጸው፣ ሆኖም ዩናይትድ ስቴትስ በወታደራዊም ሆነ በንግድ ጉዳይ ፍትሐዊ ግንኙነት ይገባታል የሚለውን ማንሳት ቀላል አልነበረም ብለዋል። በመጽሔት የፕሬዝደንቱን የፈረንሳይ ጉዞ በዝርዝር ይዘናል።
በየመን በኢራን የሚታገዙት የሁቲ ሽምቅ ተዋጊዎችና በሳውዲ በሚመራው የጥምረት ኃይሎች መካከል የሚካሄደው ውጊያ ወደ ቁልፏ የወደብ ከተማ ሁዴይዳ ጎዳናዎች ተዛምቷል። ሪቻርድ ግሪን ከስፍራው የላከውን አጭር ዘገባ ሶሎሞን ክፍሌ ያቀርባል።
አንድ የየመን ጦር ሰራዊት ባለሥልጣን ትላንት ሲናገሩ የመንግሥቱ ኃይሎች ኢላማ ያደረጉት ወደቡን የሚቆጣጠሩ ሽምቅ ተዋጊዎችን አባረው አካባቢውን ለማጽዳት ነው። ወደ የመን ሁሉም ማለት ይቻላል ምግብ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶች ለሲቪሉ ሕዝብ የሚገባው በሁዴይዳ ወደብ በኩል ነው። ሳውዲዎች ሁቲዎችን የሚከሱት ከኢራን የሚጫንላቸውን የጦር መሣሪያ በዚህ ወደብ በኩል በማስገባት ይጠቀሙበታል ሲሉ ነው። ኢራን ክሱን አትቀበልም። በዚህ አዲስ በተቀሰቀሰው የጎዳና ላይ ውጊያ በትንሹ 7 ሲቪሎች መገደላቸውን ዘገባዎች ይጠቁማሉ። ሁቲዎች ዋና ከተማዋን ሰነአን የያዙት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ሲሆን ለጊዜውም ቢሆን መንግሥቱን ወደ ሳውዲ አረቢያ እንዲሸሽ ማስገደዳቸው ይታወሳል። ከዚያን ጊዜ ጀምሮ አሁን የመንግሥቱ መቀመጫ ከተማ ኤደን ናት። በሳውዲ አረቢያ የሚመራው የኅብረት ጦር በሽምቅ ተዋጊዎቹ ላይ የሚያካሂደው የአየር ድብደባ ሆስፒታሎችን ጨምሮ መላ የሲቪሎችን መኖሪያዎች አፈራርሷል። በሀገሪቱ የሕዝቡን ስቃይ አበራክቷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና መከላከያ ሚኒስትሩ ጂም ማቲስ ሁለቱም ባለሥልጣናት በያዝነው የአውሮፓውያኑ ወር ማብቂያ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የዓለሙ ድርጅትም የሰላሙ ንግግር በዓመቱ መጨረሻ ላይ የመን ውስጥ እንደሚደረግ ተስፋ ያደርጋል።
በቱርኳ ከተማ ኢስታንቡል በሚገኘው የሳዑዲ አረቢያ ቆንስላ ባለፈው ወር የተገደለውን ጋዜጠኛ ጀማል ካሾግዥን እንዴት እንደ ተገደለ የሚያመላክት ያሉትን የድምፅ ቅጂ ሀገራቸው ማዳመጧን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ተናገሩ። ቱርክ መረጃዎቹን በሙሉ ለካናዳ አጋርታለች ሲሉ ጠቅላይ ሚኒስትሩ ዛሬ አስታውቀዋል። የቱርኩ ፕሬዚደንት ራቺፕ ታይብ ኤርዶዋን ከትናንት በስቲያ ቅዳሜ በሰጡት ቃል ቺን ያለውን የድምፅ ቅጂ ለእንግሊዝ፣ ለፈረንሳይ፣ ለጀርመን፣ ለሳዑዲ አረቢያና ለዩናይትድ ስቴትስ አጋርተናል ወይም ሰጥተናል ማለታቸው ይታወሳል። ጀማል ካሾግዢ በአውሮፓ የዘመን አቆጣጠር ጥቅምት 2 ወይም ኦክቶበር 2 ኢስታንቡል የሚገኘው የሳዑዲ አረቢያ ቆንስላ ለጉዳይ ገብቶ በዚያው ደብዛው መጥፋቱ ይታወሳል።
ሌሊቱን 8 ሰዎች የተገደሉበት ግጭትና ተከትሎም የሮኬት ተኩስ ተፈጥሮ ታምሶ ያደረው የእስራኤልና የጋዛ ድንበር አካባቢ ዛሬ ረጋ እንዳለ እየተነገረ ነው። የእስራኤል የጦር ሰራዊት ስለ ጋዛ ሰርጡ ተልእኮ ይህ ነው የሚባል ዝርዝር መረጃ ባይሰጥም የእስራኤልን ጸጥታ ለማጠናከር እንጂ ሽብርተኞችን ለመግደልም ሆነ ለመጥለፍ የታለመ አልነበረም ብሏል። በግጭቱ አንድ የጦር መኮንኗ ሲገደል አንድ ሌላ እንደቆሰለባት እስራኤል አስታውቃለች። የፍልስጤም ባለስልጣናት በበኩላቸው አንድ የሐማስ ተዋጊዎች አዛዥን ጨምሮ 7 ሰዎች ተገድለዋል ብለዋል። ትናንት ማምሻውን እስራኤል በሰጠችው መግለጫ ጋዛ ያሉ ነውጠኞች ወደ ግዛታችን 17 ሮኬቶችን ተኩሰዋል፣ በሰው ላይ ግን ያደረሱት ጉዳት የለም ብላለች። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ፣ በ25 ሜትር ባንድ በ1240 ኪሎ ኸርዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 3 2011 ዓ.ም ምሽት ፕሮግራም ነው።
የኢትዮጵያ የኤርትራና የሶማሊያ መሪዎች ስለ አካባቢያቸው ሰላምና ምጣኔ ሀብት መምከራቸው በአፍሪካ ቀንድ ለሚታየው የስደትና የድህነት ማዕበል መረጋጋት ይፈጥራል ይላሉ ቪኦኤ ያነጋገራቸው ኢትዮጵያውያን።
በተለይ አፍሪካ ቀንድ ላይ ያለውን ትርምስ፣ ስደት፣ የህጻናትና ሴቶች ስደት በከፍተኛ ደረጃ በዓለም ላይ ዜና ሆነን ለብዙ ዓመት የቆየንበት ጉዳይ ስለሆነ አፍሪካ ላይ ተስፋ እንድንጥል የሚያደርግ አጠቃላይ ይሆናል ዝም ብሎ በግሎባል እንትኑ ላይ ስናየው።
ወይዘሮ ፍሬአለም ሽባባው ይባላሉ። የንግዱን ማህበረሰብ ወክለው ባህር ዳር ላይ ከተናገሩት የተወሰደ ነው። ከዚያው ከባህር ዳር አስተያየትና ትንታኔም ይዘናል በሁለተኛው አጋማሽ ጠብቆ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም ሲሉ ፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። የብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ አመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አመልክተዋል። ጠቅላይ አቃቤ ሕጉ በተለያዩ ክልሎች ውስጥ የተደበቁ ተጠርጣሪዎችን ለመያዝም የክልልና ፌዴራል ፖሊስን እንደሚያሰማሩ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ተናግረዋል። እስክንድር ፍሬው ዝርዝሩን ይዟል።
የባለሥልጣናት ጓዳ በግላጭ የ27 ዓመት ገበና በአደባባይ በተግባር ብቻ ሳይሆን በስም ጭምር የሚፈሩ መንግስታዊ ተቋማት፣ ወትሮ የማይነኩ ሹማምንት፣ ቱባ ባለሥልጣናት የፍርድ ቤት ደጃፍ ማየት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ዋና ፈተና ትልቁም እርምጃ ይህ ነው ብለዋል የዛሬውን መግለጫ የተከታተሉ አንድ አስተያየት ሰጪ። መንግስትን ከሰሰ ያሉት ደግሞ የተቋሞቹን ግዙፍነት የነበራቸውን ቦታ ታሳቢ ያደረጉ ሌላ አስተያየት ሰጪ ናቸው። ብሔራዊ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ ሀብት የሚያንቀሳቅስ በቢሊዮኖች በሚቆጠር ብር ላይ የሚያዝ ተቋም ነው። ላለፉት 5 ወራት የተካሄደ ምርመራ ግን በዚያው ልክ ዘረፋ መካሄዱን፣ ህገወጥ ተግባር መፈጸሙን አሳይቷል። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች እንዳስረዱት የተቋሙ ኃላፊዎች ከተቋቋመለት ዓላማና ከተሰጠው ተልዕኮ ውጭ መንቀሳቀሳቸውንም የአምስት ወራቱ ምርመራ አሳይቷል ብለዋል። ከ2004 እስከ 2010 ወደ 37 ቢሊዮን ብር የሚያወጣ የውጭ አገር ግዢ መፈጸሙን ጠቅላይ አቃቤ ሕጉ አስታውሰዋል። ሁሉም ግዢዎች የተከናወኑት ግን ያለ ጨረታ መሆኑን ተናግረዋል። እናም የግዢ አፈጻጸሙ ከፍተኛ የሙስና አካሄድ የሚታይበት መሆኑን አብራርተዋል።
የውጭ አገር ግዢ ሲፈጸም ዓለም አቀፍ ጨረታ ወጥቶ ውድድር ተደርጎ ከጥራትም ከዋጋም አንጻር ተወዳዳሪን የመረጥ ነው። ግዢ አፈጻጸሙ ሲታይ ደግሞ ከኮርፖሬሽኑ የበላይ አመራሮች ጋር የጥቅም ግንኙነት ያላቸው ሰዎች የድለላ ስራ በመሀል የሚሰሩ በዚህም ሂደት ኮሚሽን የሚከፈላቸው እነዚህ የድለላ ስራ የሚሰሩ ሰዎች ደግሞ የቅርብ የስጋ ዘመድ የሆኑ ወንድም፣ እህት፣ ያክስት ልጅ የመሳሰሉ እና የጥቅም ትስስር ያላቸው የውጭ ሀገር ካምፓኒዎችን በድለላ የሚያመጡ ሰዎች ናቸው ማለት ነው። ይሄም ስናነሳ ከአንድ የውጭ ሀገር ተቋም እስከ 400% ተጨማሪ ዋጋ እየተጨመረ የተፈጸመ ነው። ይሄ ማለት ዋጋው በጣም የተጋነነ መልኩ ግዢ የተፈጸመበት ሁኔታ ነው ማለት ነው። ይህ እንግዲህ ተቋሙ ለቃምኮ ለገዛቸው ተቋማት ክፍያውን ይፈጽማል። እነዚህ ተቋማት ደግሞ ካምፓኒዎች ደግሞ ለእነዚህ ደላላዎች ገንዘቡን ዳይሬክትሊ ከዚህ እንደሚከፈል እና ይሄ የህዝብ ሀብት በዚህ መልኩ መጥፋቱን የሚያሳዩ ማስረጃዎች የተሰበሰቡበት ሁኔታ ነው ያለው ማለት ነው።
ሜቴክ የሀገር ውስጥ ግዢዎችን ያከናውን የነበረውም ያለ ጨረታ መሆኑን አመልክተዋል አቶ ብርሃኑ። በድለላና በተለያየ መንገድ የተሳተፉት ግለሰቦች በሀገር ውስጥ ካፈሩት ሀብት በተጨማሪ ከፍተኛ መጠን ያለው ገንዘብ ወደ ውጭ ማሸሻቸውንም አስረድተዋል አቶ ብርሃኑ። የተለያዩ ማሽኖች ለህገ ወጥ ተግባር ያለ ጨረታ ይገዙ እንደነበርም ገልጸዋል።
እነዚህ አይነት ግዢዎች ከተወሰኑ ተቋማት ከአንድ ተቋም እስከ 40 እስከ 50 ድግግሞች ያለው ግዢ የሚደረግ ለምሳሌ የውጭ ሀገር ግዢን ብንወስድ ኮርፖሬሽኑ ያገለገሉና አዲስ ክሬኖች እንዲሁም የኮንስትራክሽን ማሽነሪዎችን ከቻይናና ከሲንጋፖር ያለ ጨረታ በደላሎች አገናኝነት የገዛበት ሁኔታ አለ። እነዚህ የተገዙ ክሬኖች 5 ናቸው። ከአምስቱ መካከል 4 ወደ ኮርፖሬሽኑ ሲገቡ አንደኛው ክሬን በሱዳን በኩል እንዳይቀረጥ ተደርጎ በሱዳን በኩል ዞሮ ወደ ሀገር ውስጥ የገባና እስካሁን ድረስም ተቋሙ እጅ ያለለ በግለሰብ እጅ እየተሰራበት ያለበት ሁኔታ ነው ያለው። ይሄም የሰራበት ያለው ግለሰብ ከተቋሙ ኃላፊዎች ጋር ግንኙነት ያለ መሆኑ የሚያሳይ ነው።
የተቋሙ አመራሮች መርከቦችን በህገ ወጥ መንገድ በመግዛት ለግል ጥቅም መዋላቸውንም ጠቅላይ አቃቤ ህጉ ምሳሌ በመጥቀስ አስረድተዋል።
መርከቡ ተጠግኖ ወጥቷል ተብሎ ወደ ንግድ ይገባል። ወደ ንግድ ከገቡም በኋላ የኢትዮጵያ ባንዲራ ነው ብሎ መንቀሳቀስ ስለማይችሉ ለጥገና ተብሎ የወሰዱትን ፍቃድ ወስዶ ከኢራን ወደ ሞቃዲሾ እና በመሳሰሉት አካባቢ እንቅስቃሴ በማድረግ እስከ 500 ሺህ ዶላር አካባቢ ስራ ይሰራሉ። ያን ገንዘብ ወደ ሜቴክ ያልገባበት ሁኔታ አለ። ሁለተኛ ስራው ቢሆን ህገወጥ ስራ ነው የተደረገው።
መንግስት ከዚሁ ከሙስና ወንጀልና ከሰብአዊ መብት ጥሰት ጋር በተያያዘ ህጋዊ እርምጃ መውሰድ መጀመሩንም ጠቅላይ አቃቤ ህግ ብርሃኑ ጸጋዬ አመልክተዋል።
እንግዲህ በዚህ ጋር ተያያዥነት ባለው አሁን በሙስና ቅድም ባልናቸው አጠቃላይ ወደ 63 ሰው በቁጥጥር ስር ያዋልንበት ሂደት ነው ያለው። በሙስና ወደ 27፣ በሰብአዊ መብት ደግሞ ወደ 36፣ አጠቃላይ ወደ 63 ይመስለኛል በቁጥጥር ስር አውለን ምርመራ እያጣራን እንገኛለን። እንግዲህ በዚህ ሂደት ውስጥ የሚጠረጠሩ ቁጥራቸው ትንሽ ከዚህ የሚጨምር አለ። ያልተያዙ ሰዎች አሉ፣ በሀገር ውስጥም ያሉ፣ በተለያዩ ቦታ የተደበቁ ወደ ውጭ ሀገር የሚሄዱ አሉ። በተለይ በሰብአዊ መብት የተፈጸመው ወንጀል የዓለም አቀፍ ባህሪ ያለው የትኛውም ሀገር ውስጥ የሚያስጠልል ወይ ደግሞ የሚያስቀምጥ ወንጀል አይደለም። ይህንም ስንል ማንንም ሰው ሳይያዝ ምርመራ የተደረገ እና መዝገቡ የተጣሩበት ሂደት ነው ያለው። በሀገር ውስጥም ተደብቆ ያሉትን ህብረተሰቡ ከኛ ጋር በመሆን እነዚህን ወንጀል የፈጸሙትን ተጠርጣሪዎች ለህግ እንዲያቀርብ ከኛ ጋር እንዲተባበር በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኃላፊዎች የነበሩ ጀነራሎችንና የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችን በቁጥጥር ስር ከመዋል አንጻር ያጋጠሙ ችግሮች ይኖሩ እንደሆን ለጠቅላይ አቃቤ ህጉ የቀረቡ ጥያቄዎች ነበሩ። የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበሩትንና በቅርቡ የትግራይ ክልል የጸጥታ ኃላፊ በመሆን የተሾሙትን አቶ ጌታቸው አሰፋን ጉዳይ በስም በመጥቀስ የቀረበው ጥያቄ ይጠቀሳል። ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ተከታዩን መልሰዋል።
በተለይ የሰብአዊ መብት ጥሰት የፈጸሙ ተብሎ በምርመራ ያጣራና የጠረጠርናቸው ሰዎች ፈጽመው የተገኙት ወንጀሎች ዓለም አቀፍ ድንጋጌዎችን ወይ ደግሞ ኢንተርናሽናል ክራይም የሚባለው ክራይም አጌነስት ሂውማኒቲ የሚባሉ በህገ መንግስታችን አንቀጽ 8 ላይ የምህረት ይቅርታ የማይሰጡ በይርጋ የማይታገዱ ወንጀሎች ነው። ሰውን መሰወር፣ ያለ ፍርድ ቤት ትእዛዝ መግደል፣ መደብደብ በተለይ ከመንግስት አካል በህገ መንግስቱ ላይ ተቀምጠዋል። ያነሳዋቸው ጉዳዮች ደግሞ በህገ መንግስቱ ላይ ከተቀመጠው በላይ ነው የተፈጸሙ ወንጀሎች ማለት ነው። ስለዚህ ይሄ ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም። ሁላችንም ከህግ በታች ነው። ይሄ በዚህ አግባብ መታየት አለበት። አሁን ለምን ተሾመ ለምን የሚለውን ነገር እሱ የፖለቲካ ጉዳይ ነው። እኔ እያወራ ያለሁት ስለ ህግ ጉዳይ ነው፣ ስለተፈጸመ ወንጀል ነው። የአንድ ክልል የጸጥታ አማካሪ መሆን አይደለም። የሀገር ፕሬዚዳንትም የሀገር መሪም ወንጀል ከፈጸመ ይጠይቃል፣ የማይጠይቅበት ነገር የለም። ስለዚህ በዚህ አግባብ ይታይ ጥሩ ይመስለኛል።
በክልሎች የተደበቁትን ሰዎች ማምጣት አስቸጋሪ እንደማይሆንም አቶ ብርሃኑ አስረድተዋል።
እንግዲህ የክልልና የፌዴራል ስርዓት ለዚህ ብዙ የሚያስቸግር ነገር አይደለም። ከየትኛውም ቦታ ማንኛውም ፖሊስ ሄዶ ወንጀለኛ ለመያዝ የሚከለክል ጉዳይ የለም። በክልሎቹ መካከል ያለው ግንኙነት ያለው አሰራር ሁሉም ወንጀል የፈጸሙትን የፌዴራል ፖሊስም የክልል ፖሊሶችም ተባብረን እየሰራ ነው ያለ ነው እና የሚከለክል የሚያስቸግር ነገር ያለ ጉዳይ አይደለም። በየትኛውም ቦታ ማለት ነው። ዝም ብሎ እዚህ ያለ ሰው ትግራይ ብቻ ነው የተደበቀው፣ ትግራይ ብቻ ነው የሚሸገው የሚል ሳይሆን በየቦታው አለ። ያው መግለጽ አስፈላጊ አይደለም ተብሎ ነው እንጂ ከሁሉም ክልሎች በዚህ ወንጀሎች ተፈጽመዋል። የአንድ ብሔርም ተደርጎ መወሰድ የለበት ብዙውን ጊዜ እንደዛ ስለሚወራ ነው ሁሉም አለ። ስለዚህ እንደዛም መወሰድ የለበትም። ሰዎቹንም ለማምጣት ወንጀል እስከተፈጸሙና እስከተጠረጠሩ ድረስ በክልልም በፌዴራል ፖሊስም መጠቀም የሚችልበት ሁኔታ ነው ያለው።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ይህ በዚህ እንዳለ ባለፈው ሰኔ 16 መስቀል አደባባይ ላይ የተፈጸመውን የቦምብ ጥቃት ያቀዱት የመሩትና በገንዘብ የደገፉት የኢትዮጵያ ብሔራዊ መረጃና ደህንነት የቀድሞ ኃላፊዎች ናቸው ሲሉ የሀገሪቱ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። በሽብር ወንጀል ተጠርጥረው ይያዙ በነበሩ ዜጎች ላይም ይኸው መንግስታዊ አካል አሰቃቂ ሲሉ የፈረጇቸውን የምርመራ ድርጊቶች ይፈጽም እንደነበረ ጠቅላይ አቃቤ ሕጉ ተናግረዋል። መለስካቸው አመሃ ጋዜጣዊ መግለጫውን ጠቅላይ አቃቤ ሕጉ የሰጡትን ተከታትሏል።
የኢትዮጵያው የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ያተኮሩባቸው በሁለት ዋና ዋና ጉዳዮች ላይ ነበረ። ሰብአዊ መብቶችን በመጣስ በተፈጸሙ ወንጀሎችና በሙስና ወንጀል በተፈጸሙ ድርጊቶች ዝርዝር ላይ ያተኮረ ነበር። በተለይ በሰብአዊ መብቶች የተፈጸሙ ወንጀሎችን የሚያነሱት ያለፉትን ለመውቀስ ሳይሆን ዛሬም በስልጣን ላይ ያሉትን ለማስጠንቀቅ ጭምር እንደሆነም ሚኒስትሩ ከወዲሁ አስገንዝበዋል። ይህ ብቻ አይደለም። ሰብአዊ መብቶችን በመጣስ የሚፈጸሙ ወንጀሎች ይርጋ የማያግዳቸው፣ ምህረት ሆነ ይቅርታ የማይሰጥባቸው ወንጀሎች እንደሆኑም አሳስበዋል። ጠቅላይ አቃቢ ሕጉ መብቶችን ከመጣስ ወንጀሎች ጋር አያይዘው ሰኔ 16 ቀን 2010 ዓ.ም የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለመስጠት መስቀል አደባባይ ለሰልፍ በወጣበት ዕለት የተቃጣውን የቦምብ ጥቃት ነው። የፌዴራል ጠቅላይ አቃቢ ሕግ በአሁኑ ጊዜ ይህን ድርጊት ማን አቀነባብረው የሚለውን በምርመራ አጣርቻለሁ ብሏል።
በዋናነት ወንጀሉ የተቀነባበረው በብሔራዊ መረጃና ደህንነት ኃላፊ የተቀነባበረ ወንጀል ነው። እዚህ በዋና መስሪያ ቤት ከሚገኝ የስራ ኃላፊ ጋር በመሆን ኬንያ ከምትገኝ ገነት ከምትባል ወይ ደግሞ ቶሎሺ ከምትባል ተልእኮ ተሰጥቷል። እሷ ቦምቡ ሊወረውሩ የሚችሉትን ሰዎች በመመልመል እና ፋይናንስ በማድረግ ቦምቡ እንዲወረወር የተደረገበት ሁኔታ ነው ያለው። እነዚህን ወንጀል የፈጸሙት ከብሔር አንጻር ስናይ ኦሮሞ ናቸው። የተሰጣቸው ተልእኮም ሲታይ በኦሮሞ መፈጸሙ ጠቅላይ ሚኒስትሩ ኦሮሞ ስለሆነ ከተገደለም በኦሮሞ በመሆኑ በሀገሪቱ ውስጥ ሊያደርስ የሚችለውን ሂደት እና ጠቅላይ ሚኒስትሩ ኦሮሞ ሕዝብ ራሱ እንዳልተቀበለ ተደርጎ ይሄ ወንጀል መፈጸም እንዳለበት የሚል ተልእኮ እንደተሰጠና እንደተቀነባበረ እጃችን ላይ ያለው ማስረጃ ያመለክታል። የሰነድም እና ሌሎች ተጨማሪ እና የሰው ማስረጃዎችንም በዚህ መልኩ ያደራጀንበት ሁኔታ ነው ያለው።
የዚህ መስሪያ ቤት ወይም የብሔራዊ መረጃና ደህንነት መስሪያ ቤት ኃላፊዎችና የተጠረጠሩ ባለሙያዎች ላለፉት ዓመታት ሰብአዊ መብቶችን በጣሰ አኳኋን አያሌ የወንጀል ድርጊቶችን መፈጸማቸውንም ጠቅላይ አቃቤ ሕጉ ዘርዝረዋል። በተለይ በሽብር ድርጊት ተጠርጥረዋል የተባሉ ዜጎችን እንዴት ባለ ሁኔታ ይዟቸው እንደነበረም አስረድተዋል።
ወደ መደበኛው ስርዓት ከመያዛቸው በፊት በተለይ በብሔራዊ መረጃና ደህንነት አመራሮችና አባላት ወደ መደበኛው ፖሊስ ወይ ደግሞ ወደ መደበኛው ማቆያ ስፍራ ከመምጣታቸው በፊት በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በሕግ የማይታወቁ በሀገሪቱ በተለያዩ ቦታዎች የሚገኙ ናቸው። በአዲስ አበባ ወደ 7 እና ከዛም በላይ የሚሆኑ በሌሎች ቦታዎችም ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እነዚህ ተጠርጣሪዎች በህገ መንግስቱ ላይ በ48 ሰዓት ፍርድ ቤት መቅረብ እንዳለበት ህገ መንግስቱ ይደነግጋል። ለምንድን ነው በድብቅ እስር ቤቶች የሚታሰሩ ካል፣ አንደኛው ወንጀሉን በድብደባ እንዲያምኑ ለማድረግ፣ ሁለተኛ እነዚህ የሚደበድቡ ሰዎች ተጠያቂነት ለማምለጥ የሚደረግ ነው። እሱ ብቻም ሳይሆን ተጠርጣሪዎቹ ስለመታሰራቸው ማንኛውም አካል እንዳያውቅና በድብቅ የሚያዙበት ነው። ብዙውን ጊዜ በአምቡላንስ መኪና ነው የሚያዙት። ከተያዙም በኋላ አይናቸውን በማሰር ለረጅም ጊዜ የማቆየት ሁኔታ ነው ያለው።
ይህ አያያዝ ግን ከሀገሪቱ መደበኛ ህጎች ያፈነገጠ ነው ሲሉም አቶ ብርሃኑ ጸጋዬ ያስታውሳሉ። አክለውም በዚህ አይነት አያያዝና የምርመራ ሂደት የተገደሉና የተሰወሩ ሰዎች እንዳሉም በጠቅላይ አቃቤ ህግ ምርመራ የተደረሰበት እንደሆነ ገልጸዋል። በተለይ ታስረው ምርመራ ሲደረግባቸው የቆዩ ኢትዮጵያውያን የተቀበሉትን ከፍተኛ ስቃይም ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዘርዝረዋል።
ፖሊስ ጣቢያም፣ በማረሚያ ቤትም፣ በስውር እስር ቤቶችም የተለያዩ የማሰቃየት ስራ ሲደረግባቸው የነበሩ ነው። የተወሰኑትን አለፍ አለፍ ብዬ ለማንሳት አካላቸውን በኤሌክትሪክ ሾክ የማድረግ፣ ገልብጦና አንጠልጥሎ የመግረፍ፣ የብልትን ቆዳ በፒንሳ የመሳብ፣ ዛፍ ላይ ሰቅሎ መግረፍ፣ ለረጅም ጊዜ ፀሐይ እንዳያዩ ማድረግ፣ ጫካ ውስጥ ራቁታቸውን ማሳደር፣ ምግብና ውሃ መከልከል፣ አንጋሎ አፍና አፍንጫቸው ላይ ፎጣና የመሳሰሉትን በመወተፍ የማሰቃየት፣ በአፍንጫ እስክሪብቶ በማስገባት ማሰቃየት የመሳሰሉ ድርጊቶች የተፈጸመባቸው ዜጎች መኖራቸው ነው። ከፍተኛ ሙቀት ባለባቸው ቦታዎች በሀገሪቱ ከፍተኛ ሙቀት ባለባቸው ቦታዎችም ለረጅም ጊዜ ፀሐይ ውስጥ ማስቀመጥ፣ ብልታቸው ላይ ውሃ ሞልቶ የማንጠልጠል፣ ጥፍራቸውን የመንቀል፣ በጦር መሳሪያ ሰደፍ የመምታት እና በላያቸው ላይ መሳሪያ መተኮስ፣ በከተማ ውጪ እና በታሰሩበት ቦታ ጉድጓድ በመቆፈር ጉድጓዱን እንዲያዩ በማድረግ እና የማሰቃየት ስራዎች፣ አይናቸውንም ካሰሩ በኋላ ከከተማ በማውጣት ጫካ ውስጥ የመጣል፣ ጫካ ውስጥ ሲጣልም ራቁታቸውን በዛ መልኩ የመጣል እና አልፎ አልፎም ከአውሬ ጋር የማሰር ድርጊቶች በእነዚህ ዜጎች ላይ ሲደረግ የነበረ ጉዳይ ነው።
የጉዳቱን መጠንና ሁኔታም በሰፊው ገልጸዋል።
ይሄ ተደርጎ እንግዲህ የደረሰው ጉዳት ያው እንደምናውቀው የመጀመሪያና ትልቁ ጉዳይ የአካል ጉዳት የደረሰባቸው፣ የስነ ልቦና እንዲሁም ደግሞ ኢኮኖሚካል ጉዳትም የደረሰባቸው፣ በተለይ ከአካል ጉዳት እግራቸው ላይ፣ እጃቸው ላይ፣ አይናቸው ላይ፣ ጥርሳቸው ላይ ጉዳት የደረሰባቸው ዜጎች በምርመራ ያጣራንና እነዚህንም ሰዎች አግኝተን ያናገርንበት ሂደት ነው ያለው። እነሱ ስላሉ ብቻም ሳይሆን በሂደት በፍርድ ቤትም የሚረጋገጠው ነው። ሕክምና በፍርድ ቤት፣ በፖሊስ ጣቢያ በተለያዩ መልኩ የተገኙ ሰነዶችና ሌሎች ይሄን ሊያመላክቱ የሚችሉ መረጃዎች የታዩበት ሂደት ነው ያለው። ቅድም ያላቸው ድርጊት ሲፈጸምባቸው ቀጣይ ዘር ለማፍራት ችግር ውስጥ የገቡ የተለያዩ ሰውነት ክፍላቸው ላይ በተለይ ደግሞ በእጃቸውና በእግራቸው ላይ ከፍተኛ ጠባሳና ስብራት የደረሰባቸው መኖሩን ያጣራንበት ሂደት ነው ያለው። ይህም ብቻም ሳይሆን በተለይ በወንዶችም ይሁን በሴቶች ሴቶች ላይ ተፈራርቆ የመድፈር ሙከራ፣ በወንዶች ላይ ደግሞ የግብረ ሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። በተለይ በሀገራችን ውስጥ የሚሰሩ የፖለቲካ ስራዎችን ዘርን መሰረት ያደረጉ ጥቃቶች፣ ግጭቶች እንዲፈጠሩ የማድረግ ስራም በእነዚህ አካላት የተደረጉበት ነው።
አቶ ብርሃኑ እንዳብራሩት የወንጀል ድርጊቱ የተፈጸመው ተጠርጥረው በተያዙ ዜጎች ብቻ ላይ አልነበረም። የተጠርጣሪ ቤተሰቦችም ባልዋሉበት ባልተጠረጠሩበት አበሳ ፍዳቸውን አይተዋል። ከተከራዩበት ቤት እንዲወጡ ተገደዋል። ማኅበራዊ አገልግሎቶችን ተነፍገዋል። የተጠርጣሪ ቤተሰቦች በመሆናቸው ብቻ። አስገራሚውና አስደንጋጩ ጉዳይ ደግሞ የወንጀል ድርጊቱ ሥርዓታዊ ይዞታ እንዲኖረው ሲደረግ መቆየቱ ነው።
እንግዲህ እነዚህ በግድያ በድብደባና በተለያዩ መንገድ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች ሲፈጸሙ በተለይ በብሔራዊ መረጃ ከፍተኛ አመራሮች እንደ አሰራር ሆኖ የቀጠለበትና እየተገመገሙ ተጨማሪ አቅጣጫዎች ሲሰጡ እንደነበሩ የሰበሰብናቸው መረጃዎችና ይህንን ስራ ሲሰሩ የነበሩ ፖሊሶች እና ባለሙያዎች በምርመራ ሂደት ውስጥ አካተን ያየንበት ሁኔታ ነው ያለው። ተጠርጣሪዎቹ እንደተያዙ በተለይ ከፖለቲካና ከሌሎች ጉዳዮች ጋር ተያያዥነት ያላቸው ለተቋሙ ኃላፊዎች ኮሚኒኬት ተደርጎ ተቋሙ ኃላፊዎች በሚሰጠው አቅጣጫ ይሄ ስራ ሲሰራ የነበረ መሆኑን ያየንበት ሁኔታ ነው ያለው ማለት ነው።
አቶ ብርሃኑ ጸጋይ እንደባሩት ከሆነ እስከዛሬ ድረስ በተለያዩ ወንጀሎች የተጠረጠሩትን በቁጥጥር ስር ከመዋላቸው በፊት መስሪያ ቤታቸው ማስረጃ ሲያሰባስብባቸው መቆየቱንና ከዚህ በፊት የተለመደውን አስሮ የመመርመርን አሰራር ለውጠዋል። በዛሬው ዕለትም ተጠርጥረው የተያዙት 63 ሰዎች ፍርድ ቤት መቅረባቸውን አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮቻችን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። የትንታኔው መጽሔት ይቀጥላል።
በኬንያ ሞያሌ ልዩ ስሙ ጋምቦ በተባለ አካባቢ ሁለት ኢትዮጵያውያን መገደላቸውን ነዋሪዎች ተናግረዋል። የሞያሌ ከተማ ከንቲባ አቶ ፉጊች ደንጌ የግድያውን ዜና ትክክለኛነት አረጋግጠው በአካባቢው ከሚገኙ የኬንያ መንግሥት ባለሥልጣናት ጋር እንደሚመካከሩ ገልጸዋል። በሌላ ዜና በኢትዮጵያ ሞያሌ ትናንት ግጭት ተቀስቅሶ የሁለት ሰዎች ሕይወት ማለፉን የሞያሌ ሆስፒታል አስታውቋል። ገልሞ ዳዊት ተጨማሪ አለው።
ባለፈው ቅዳሜ ህዳር 1 2011 ዓ.ም ማለዳ ላይ ከኬንያ የሞያሌ ከተማ ከሚገኘው የጋምቦ ቢያሻራ መንገድ ላይ የተገደሉት ሁለት ኢትዮጵያውያን ሕይወት የጠፋው ከኢትዮጵያ ሶማሌ ክልል በመጡ ግለሰቦች መሆኑን ነዋሪዎች ይናገራሉ። ሁለቱ ኢትዮጵያውያን አቶ አብርሃም ኮርማ እና ጉዮ ቦሬ የተገደሉት ሞተር ብስክሌት ለመግዛት ገበያ በወጡበት መሆኑን ቤተሰቦቻቸው ለአሜሪካ ድምፅ በሰጡት ቃል አመልክተዋል። አቶ ኮርማ አገልግለው የሟቹ ኢብራሂም ኮርማ አባት ናቸው።
ጻኔ ጉያደን ገዳ
ልጄን በዱላና በድንጋይ ደብድበው ነው የገደሉት። ከዚያም ነዳጅ አርከፍክፈው አቃጠሉት። እኔ የመገደሉን ዜና ራሱ ማምሻው ላይ ነበር የሰማሁት። ከዚያ በኋላ ነው የኬንያ ፖሊስ አስከሬኑን ወደ ሆስፒታል የወሰደው። ልጄን ዘርፈውና ገድለው አቃጥለው እንዲህ አደረጉት። ንብረቱን እንኳን አላገኘሁም።
የኢብራሂም የቀብር ሥነ ሥርዓት በትላንትናው ዕለት መፈጸሙን አቶ ኮርማ ተናግረዋል። የልጃቸውን አሟሟት አስመልክተው ግን ከኬንያም ሆነ ከኢትዮጵያ መንግስት የተሰጣቸው ማብራሪያ አለመኖሩን አቶ ኮርማ ተናግረዋል። የኬንያ ፖሊስ በበኩሉ አንድ ሰው መገደሉን ገልጸዋል። ጆንሰሊያም ቢላ የሞያሌ አካባቢ ፖሊስ አዛዥ ናቸው። አንድ ኢትዮጵያዊ ከሁለት ሚሊዮን በላይ የኬንያ ሽሊንግ ወደ ኢትዮጵያ ብር መንዝረው በመጓዝ ላይ ሳለ ከዘራፊዎች በደረሰበት ጥቃት ሕይወቱ ማለፉን ያመለከተው የኬንያ ፖሊስ ግድያውን የፈጸሙት ሰዎች በሞተር ብስክሌት አምልጠው ወደ ኢትዮጵያ መግባታቸውን ጠቁመዋል።
They escaped from the mob. The Biashara street is a densely populated place.
ገዳዮቹ ከኛ እጅ አይደለም ያመለጡት፣ በቦታው ከነበሩ ሰዎች ነው። ቢያሻራ መንገድ ሰው በጣም የሚበዛበት አካባቢ ነው። ከዚያ ስፍራ ትጥቅ ታጥቆም ወንጀለኛን በቁጥጥር ስር መዋል በጣም አደጋች ነው። ሌሎች ሰላማዊ ሰዎች ላይም ጉዳት ልታደርስ ትችላለህ። አሁን በእርግጥ አካባቢው ሰላም ሆኗል። መንገዶቹን በመቃኘት ላይ እንገኛለን።
ኦፊሰር ጆንሰን በኢትዮጵያ ሞያሌ በተለይ በክልል 5 የጸጥታ ችግር መኖሩን ተናግረዋል። በአካባቢው ሰላም እንዲሰፍን በሞያሌ ካሉ የኢትዮጵያ መንግስት ኃላፊዎች ጋር እየመከራችሁ ነው ወይ በሚል ለቀረበላቸው ጥያቄ ሲመልሱ በአካባቢው በተለይ ክልል 5 ሰላም ባለመኖሩ ምክክር ማድረግ ከባድ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሞያሌ ከተማ ነዋሪዎች ከትላንት ጀምሮ በከተማዋ የጸጥታ ችግር መከሰቱን ተናግረዋል። ትላንት ሞያሌ ከተማ ቀበና በሚባል ቦታ የክልል 5 ባንዲራ ለመስቀል በመከሩ ሰዎችና በአካባቢው በነበሩ የኦሮሚያ ክልል ነዋሪዎች መካከል በተነሳው ግጭት ንብረት መውደሙንና የሰው ሕይወት ማለፉን ገልጸዋል።
ወርናኖ ሸሚቲ ፌራላትር ኦሮሚያ ከሳቲ አላበዳ ታምተሪና ማት ወራምባየን ደምጅራ
የክልል 5 አካባቢ ሰዎች በሕገ ወጥ መንገድ የኦሮሚያን ሰንደቅ ዓላማ ተከሉ። ሰንደቅ ዓላማውን አትተክሉም ሲባሉ ግጭቱ ተቀሰቀሰ። አሁን ትልቅ ግጭት ነው ያለው። በአካባቢው ያለው መከላከያ ኃይልም ሁኔታውን እያረጋጋ አይደለም። በቀበና አ ጎዶሚጎ ጎሮሶዳ አካባቢ የተኩስ ልውውጥ ይታያል። ሰዎች ቤታቸውን ጥለው እየሸሹ ነው። ሁለት የተገደሉ ሰዎችን ባይኔ አይቻለሁ። አንድ ትምህርት ቤትም ውድመት ደርሶበታል።
ዶክተር ንጉሱ አዱኛ የሞያሌ ሆስፒታል ጠቅላላ ሐኪም ናቸው። በግጭቱ ሕይወታቸው ያለፉ ሰዎች መኖራቸውን አረጋግጠዋል።
የአጋ ጉያራቲ ናሚ ተርበሩ ከሚገር ሆስፒታላ ዱፌራ ናሚ ቶኮ ልቡንሳ ደርቤራ ናሚ ቶኮሞ
7 ሰዎች በጥይት ተመተው ወደ ሆስፒታላችን መጥተዋል። አንድ ሰው ህይወቱ ሲያልፍ ሌላ አንድ ሰው ደግሞ ከባድ የመቁሰል አደጋ ደርሶበት በሕክምና በመርዳት ላይ ይገኛል። ታካሚዎቹ በከፊል በተሻለ ሁኔታ ላይ ይገኛሉ።
ዶክተር ንጉሱ ማምሻውን ለአሜሪካ ድምጽ ሲናገሩ በግጭቱ ጉዳት የደረሰበት ሌላ አንድ ሰው ህይወቱ ማለፉን ጨምረው ገልጸዋል። የሞያሌ ከተማ ከንቲባ አቶ ደንጌ ቅዳሜ ዳራን በኬንያ ሞያሌ ስለተከሰተው ግድያ ተጠይቀው ግድያው እውነት መሆኑን አረጋግጠዋል። ስለ ጉዳዩ ምርመራ ለማድረግ በአቅራቢያው ከሚገኙ የኬንያ ባለስልጣናት ጋር የተነጋገራችሁት አለ ወይ ተብሎ ተጠይቀው ቀጣዩን ምላሽ ሰጥተዋል።
ከዛሬ ጀምረን ለመነጋገር ወስነናል። ከዚህ በፊት ጊዜ ማግኘት ስላልቻልን ነው። ልንነጋገር በዝግጅት ላይ ሳለን አሁን እየሆነ ያለው ግጭት ተቀሰቀሰ። ከዚያም እድል አግኝተን መወያየት አልቻልንም።
አቶ ደንጌ ከትላንት ጀምሮ በሞያሌ እየተከሰተ ያለው ግጭት መንስኤው የባንዲራ መስቀል ጉዳይ መሆኑን አረጋግጠዋል። ለምን በአካባቢው ካሉ የክልል አምስት ባለስልጣናት ጋር መክራችሁ መፍትሄ ያልፈለጋችሁም በሚል ለቀረበላቸው ጥያቄ
እስካሁን በመካከላችን መልካም የሚሰኝ ግንኙነት የለም፣ በአካባቢው ያሉ ሰዎች በሶማሊያ መንግስት መተዳደር እንፈልጋለን የሚሉ ናቸው። አቶ አብዲ መሐመድ ከተነሱ በኋላ የመጣው የክልሉ አስተዳደርም ለሕዝብ የሚያስብና ከኛ ጋር ለመስራት ፈቃደኛ የሆነ መዋቅር በአካባቢው አልዘረጋም። የበፊቱ የበታች መዋቅር እንዳለ በመሆኑ ምንም አይነት ንግግር ወይም ውይይት ማድረግ አልተቻለም።
ግጭቱ እንዳይከሰት ቀድመን በከተማው ሰፍሮ ለሚገኘው የኢትዮጵያ መከላከያ ኃይል ብናሳውቅም ተገቢ ጥንቃቄ ባለመደረጉ የተነሳው ግጭት ለሰው ሕይወት ማለፍ ምክንያት ሆኗል ሲሉ አቶ ፍጉቻ አክለዋል። ለአሜሪካ ድምፅ ገልሞ ዳዊት።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያው የዓለም ጦርነት በቆመበት 100ኛ ዓመት መታሰቢያ ሥነ ሥርዓት ላይ የተገኙበትን የፈረንሳይ ጉብኝታቸውን አጠናቀው ትናንት እሁድ ዋሽንግተን ዲሲ ገብተዋል። በዚሁ የጦርነቱን ማክተም ያበሰረው ወታደራዊ ስምምነት በተፈረመበት ቀን መታሰቢያ ላይ ሌሎች 70 ከሚሆኑ የዓለም መሪዎች ጋርም ተገናኝተዋል። ሚስተር ትራምፕ ፕሬዚደንት ትራምፕ ወደ ሀገራቸው ከመመለሳቸው ቀደም ሲል ከፓሪስ ወጣ ብሎ የሚገኘውን በጦርነት ውስጥ የተገደሉ አሜሪካውያን ወታደሮች አስከሬኖች ያረፈበትን መካነ መቃብርም ጎብኝተዋል። የፕሬዚደንት ትራምፕ የፈረንሳይ ቆይታ አንዳንድ ውዝግብ መሰል ንግግሮችን መቀስቀሱንም ሪፖርተራችን ስላቲትሳ ሆክ ዘግባለች። ዝርዝሩን አዲሱ አበበ ይዞታል።
ፕሬዚደንት ትራምፕ በትናንቱ ዕለት ነበር ወዲህ ወደ ዋሽንግተን ከመብረራቸው አስቀድሞ ከፓሪስ በስተ ምዕራብ የሚገኘውንና ታላቁ ጦርነት በሚባለው ውጊያ የተሰዉትን የአሜሪካውያን ወታደሮች መካነ መቃብር የጎበኙት።
Each of these marble crosses and stars of David marks the life of an American warrior.
እነዚህ ከእብነ በረድ የተሰሩ መስቀሎችና የዳዊት ኮከብ የእያንዳንዱን ታላቅ ተዋጊ ጀግና አሜሪካዊ ሕይወት ነው የሚያመለክቱት። እነዚህ ታላቅ አርበኞች ሕይወታቸውን ለቤተሰብ ክብር፣ ለአገር ክብር፣ ለነጻነት ክብርና ለፈጣሪ ክብር ሰውተዋል። ዝናም፣ በረዶ፣ መርዛማ ጋዝ፣ ጥይትና አዳፍኔ ሳይበግራቸው ለድል አድራጊነት ወደፊት ገፍተው ተሰውተዋል።
ከእሁዱ ሥነ ሥርዓት አስቀድሞ ቅዳሜ ዕለት ፕሬዚዳንቱ በሌላ የፓሪስ ክፍል የሚገኘውን ሌላውን የአሜሪካውያን መካነ መቃብር በአየር ምክንያት ባለመጎብኘታቸው ነቀፋ ደርሶባቸዋል። የፈረንሳዋ ፕሬዚዳንት ኢማኑኤል ማክሮንም ትናንት እሁድ ከፍተኛ ባለሥልጣናትን አስከትለው በሚሊዮኖች የሚቆጠሩ አርበኞች ያረፉበትን መካነ መቃብር ጎብኝተዋል።
Ne peut être celle de la rancœur d'un peuple.
The lesson of the Great War cannot be that of
ከታላቁ ጦርነት የምንቀስመው ትምህርት በሕዝቦች መካከል ቂም በቀልን ባለማስታወስ የተከፈለውን መስዋዕትነት ባለመዘንጋት መጻዊውን በማሰብ አስፈላጊ ለሆነው ነገር ግምትና ቦታ መስጠት ነው።
ፕሬዚዳንት ትራምፕና የፈረንሳዩ መሪ ማክሮን የመጀመሪያ ቀን ግንኙነት ከዚህ ቀደሙ ቀዝቀዝ ያለ ነበር። ፕሬዚዳንት ማክሮን ከዚህ ቀደም አውሮፓ ራሷን ከሩሲያ፣ ከቻይና፣ ከዩናይትድ ስቴትስም ቢሆን ለመከላከል የራሷ የሆኑ ወታደር ኃይል ያስፈልጋታል ባሉት ፕሬዚዳንት ትራምፕ ያልተደሰቱ መሆናቸው ተስተውሏል። ትራምፕ ይህን ንግግር ከስድብ የማያንስ ሲሉት የሩሲያውን መሪ ቭላድሚር ፑቲንን ደግሞ ሁኔታው አላስገረማቸውም።
I think this process is positive on the whole from the point of view of strengthening the multipolar.
ያለማችንን ሁለት ጽንፍ ያለው አመለካከት ከማስታረቅ አኳያ ያከሄድ በአጠቃላይ እንደሚመስለኛው አንታይ ነው። እናም ከዚህ አኳያ የኛ አቋም ከፈረንሳይ ጋር ይመሳሰላል።
በኋላ ግን ሁለቱም ትራምፕም ማክሮንም ጠንካራ አውሮፓን በመመስረት ይስማማሉ። ትናንት እሁድ በሲኤንኤን በተላለፈ ቃለ ምልልስ ግን ማክሮን አቋማቸውን ግልጽ አድርገዋል።
What I don't want to see is European countries increasing the budget.
ግልጹን ልንገራችሁና የአውሮፓ ሀገሮች ራሳቸውን ለመከላከል ሲሉ ውድ የአሜሪካና የሌሎች ሀገሮችን ጦር መሳሪያዎች ለመግዛት ገንዘባቸውን ሲያወጡ ማየት አልፈልግም። በጀታችን ስንጨምር ራሳችንን በራሳችን የማስተዳደር መብታችንን መጨመር በመሆኑ የተፈጠረ ሉዓላዊነታችንንም እናረጋግጣለን።
ትናንት እሁድ ከሰዓት በኋላ የፈረንሳይ ፕሬዝዳንት ወደ 60 የዓለም መሪዎች የተሳተፉበትን የሰላም ጉባኤ ፓሪስ ውስጥ አስተናግደዋል። በሌላ በኩል ምንም እንኳን ኃይለኛ ዝናብ በወቅቱ ቢኖርም በርካታ ቁጥር ያለው ህዝብ የተቃውሞ ሰልፍ አካሂዷል።
The goal of this demonstration is that it should not just be accepted that Macron can invite Trump.
የዚህ ሰልፍ ዋና ዓላማ ፕሬዝዳንት ማክሮን ትራምፕን፣ ፑቲንን ወይም እስራኤልን ኔታንያሁን ጋብዘው ሲያበቁ ፓሪስ ውስጥ የሰላም ጉባኤ አዘጋጅቻለሁ ማለት እንደማይችሉ ለማሳወቅ ነው። ምክንያቱም የሰላም ጉባኤ ሳይሆን የጦርነት ጉባኤ በመሆኑ።
ይህ ሰልፍ በሚካሄድበት ጊዜ ፕሬዝዳንት ትራምፕ ወደ አሜሪካ እየተመለሱ ነበር።
ክብራትና ክብራን አድማጮች አሁን ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። አዲስ አበባ ላይ ዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ከቀኑ 8 ሰዓት ከ40 ይቅርታ ከቀኑ 7 ሰዓት ከ41 ደቂቃ ነው። ሰዓት ተለውጧል። በአንድ ሰዓት ወደ ኋላ ሄደናል። በክረምት ጊዜ በዩናይትድ ስቴትስ አንዳንድ አካባቢዎች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ጋቢና የወጣቶች ፕሮግራም ነው። ሸጋ ሸጋ ፕሮግራሞች ይቀርቡበታል። አብራችሁን ሁኑ። እንዲሁም ዌብ የአየር ስርጭታችንን ከዚህ ቀደም በ19 እና በ25 ሜትር ባንድ ላይ ስትከታተሉ የነበራችሁ ክቡራትና ክቡራን አድማጮች አዲስ ለውጥ አድርገናል። ለክረምት ሰዓት በዩናይትድ ስቴትስ ቀደም ሲል በገለጽኩት የዩናይትድ ስቴትስ ሰዓት መሰረት ሰሞኑን እያስተዋወቅናችሁ ያለነውን የክረምት ሰዓት የአጭር ሞገድ ስርጭታችንን እንድታደምጡ እንጋብዛችኋለን። ወደ ኋላም መለስ ብለን አየር ሞገዶቹ የትኞቹ እንደሆነ በድጋሚ እናሰማችኋለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። አፓችንን እንደዚሁ ጭናችሁ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። እያስተናገድናችሁ ያለነው ሰሎሞን አባተና
ቆንጂት ታዬ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ታሰማናለች።
ወንጀል የፈጸመ ማንም ሰው በየትኛውም ደረጃ ላይ ያለ ቢሆን ከተጠያቂነት አያመልጥም ሲሉ ፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታወቁ። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ የአመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አቶ ብርሃኑ አመልክተዋል። በተለያዩ ክልሎች የተደበቁ ተጠርጣሪዎችን ለመያዝም የክልልና ፌዴራል ፖሊስን እንደሚያሰማሩ ጠቅላይ አቃቤ ሕጉ ተናግረዋል። በኢትዮጵያ የመከላከያ ተቋም የሚተዳደሩት ግዙፍ ኩባንያዎችን ጠቅልሎ በበላይነት የሚመራው ሜቴክ የተካሄደው ምርመራ ለአምስት ወራት የዘለቀ መሆኑ ታውቋል። ጠቅላይ አቃቤ ሕጉ ዛሬ በሰጡት ጋዜጣዊ መግለጫ ሜቴክ ባለፉት 6 ዓመታት የ2 ቢሊዮን ዶላር ወይም ወደ 37 ቢሊዮን ብር የውጭ ሀገር ግዢዎችን ያለ ምንም የጨረታ ሂደት መፈጸሙን ገልጸዋል። ቪኦኤ
አመሰግናለሁ ቆንጂት ስለ ሰዓቱ አርዕስተ ዜና። የምሽቱ አየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን ወደ ተከታዩ ዝግጅታችን ወደ ሁለተኛው አጋማሽ ዝግጅታችን የመጀመሪያ ቅንብር ነው የምናልፈው። በነገራችን ላይ ቀደም ሲል የጠቀስኩላችሁ በዚህ በሰሜን ንፍቀ ክበብ የክረምት ሰዓት ሞገዳችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የሚገኘው። በ13765 እንዲሁም በ12040 እና በ9485 ኪሎ ሄርትስ ላይ ነው የምንገኘው። ከናይል ሳት ቪኦኤ 24 ስርጭታችን በተጨማሪ ወደ ተከታዩ ዘገባችን እናልፋለን።
የኢትዮጵያ የኤርትራና የሶማሊያ መሪዎች ስለ አካባቢያቸው ሰላምና ምጣኔ ሀብት መምከር በአፍሪካ ቀንድ ለሚታየው የስደትና የድህነት ማዕበል መረጋጋት ይፈጥራል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ተናገሩ። በሶማሊያ የውስጥ ጉዳይ ጣልቃ እንዳይገባና በኤርትራ ላይ ተጥለው የቆዩ ማዕቀቦችን ለማስነሳትም ጥረት መደረጉ ለቀጠናው ሰላም የእርስ በርስ መደጋገፍን ያሳያል ብለዋል አንድ የባህር ዳር ዩኒቨርሲቲ የሚሰሩ የፖለቲካ ሳይንስ ምሁር። የባህር ዳሯ ሪፖርተራችን አስቴር ምስጋናው አነጋግራቸዋለች።
ጎንደር ከተማ የተጀመረው የኢትዮጵያ ኤርትራና ሶማሊያ መሪዎች ጉብኝት ባህር ዳር ከተማ ፍጻሜውን አግኝቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የሶማሊያው ፕሬዝዳንት መሐመድ አብዲላሂ ፋርማጆ በአማራ ክልል ቆይታቸው ታሪካዊ ቦታዎችንና የልማት አውታሮችን ጎብኝተዋል። የመሰረተ ልማትንም በጋራ መረቀዋል። ከዚህ ባለፈ ከባለፈው 2 ወር ጀምሮ ለምስራቅ አፍሪካ ሰላምና መረጋጋት የሰሩትን ስራ በጋራ ገምግመዋል። የቀጣይ አቅጣጫም አስቀምጠዋል። በዚህ ሁሉ እንቅስቃሴያቸው የህዝቡ አቀባበል ኢትዮጵያዊ ጨዋነት የተሞላበትና በደስታ የታጀበ ነበር። በባህር ዳር ከተማ የንግዱ ማህበረሰብ ባደረገላቸው የራት ግብዣ ኢትዮጵያ አቃፊና ሰብሳቢ መሆኗን የሚያሳይ ስዕል የጉዞ ማስታወሻ የሆናቸው ዘንድ ተበርክቶላቸዋል። ወይዘሮ ፍሬ አለም ሽባባው የንግዱ ማህበረሰብ በመወከል መሪዎቹን የተቀበሉ ግለሰብ ናቸው። የሶስቱ መሪዎች በጋራ እዚህ አማራ ክልል መምከር በአፍሪካ ቀንድ የሚታየውን የህዝቦችን ስደትና ድህነት ይቀንሳል ይላሉ።
መሪዎቹ በሰላም በፍቅር ተግባብተን ተነጋግረን እንደገና ይሄንን ነገር ሰላም ፈጥረን ህዝቦች እንዲገናኙ እናድርግ ማለታቸው ከምንም በላይ ለህዝቡ ነው ጥቅሙ። በተለይ አፍሪካ ቀንድ ላይ ያለውን ትርምስ፣ ስደት፣ የህፃናትና ሴቶች ስደት በከፍተኛ ደረጃ በዓለም ላይ ዜና ሆነን ለብዙ አመት የቆየንበት ጉዳይ ስለሆነ አፍሪካ ላይ ተስፋ እንድንጥል የሚያደርግ አጠቃላይ ይሆናል። ዝም ብሎ በግሎባል እንትኑ ላይ ስናየው ለአማራ ክልል ኢን ፓርቲኩላር የሚሰጠው ጥቅም ደግሞ በጣም ትልቅ ነው። በጣም ትልቅ ነው። በንግድ በቤተሰብ የምንገናኝ ስለሆን በተለይ ኢኮኖሚ ላይ የሚያመጣው ጥቅም እጅግ በጣም ትልቅ ነው የሚሆነው። ስለዚህ ሰው ተስፋ አለ፣ ሁላችንም ተስፋ አለ። መሪዎቹ ይሄንን ጥረት እያደረጉ ነው። ህዝቡ ደግሞ ትልቅ ጥረት ማድረግ ይጠበቅበታል ብዬ አስባለሁ። ግንኙነታችን እንዳይበላሽ ጥንቃቄዎችን መውሰድ አለብን። ከተነጋገር ከተወያየን የማንፈታቸው ችግሮች እንደሌሉ ታውቆ ሰላማዊ የሆኑ ውይይቶችን መምረጥ አለብን ሁላችንም። ልዩነት ምንም ችግር የለውም። የሀሳብ ልዩነቶች ቢኖሩ ግን ቁጭ ብሎ በመነጋገር የሚያምን ህብረተሰብ ያስፈልጋል። ይህን ለማስቀጠል
ሌላው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁር የሆኑት አቶ መሐመድ ሰይድ እንደሚሉት መሪዎቹ በአማራ ክልል በጎንደርና ባህር ዳር ከተማ መገኘታቸው ደግሞ ትናንትን ከዛሬ ጋር ያጣመረ ታሪካዊ ክስተት መሆኑንም ይናገራሉ።
ኢትዮጵያ ዘመናዊ ሀገር ግንባታ እና ዘመናዊ የሀገረ መንግስት ግንባታ ውስጥ የጎንደር ታሪካዊ አስተዋጽኦ ሰፊና ጋር ያይዘን በዛ መንገድ መረዳት እንችላለን። ሁለተኛውና መሰረታዊ ፋይዳ የሚመስለኝ ኦሮሞ ህዝብ የነጻነት ጥያቄ ውስጥ ለረዥም ጊዜ የነበረውን በህዝቦች መካከል የመጠራጠር እና የሴራ ፖለቲካ በሚያጠፋ መንገድ በሰፊው ያሉትን የኦሮሞና የአማራ ማህበረሰብ በማሳሰር ደረጃ የወንድማማችነት ጥሪ ያደረገ ማህበረሰብ ነው። ለዚህም በተለይ የኤርትራ መሪ አቶ ኢሳያስ ለሚደረገው የነጻነት፣ የፍትህ፣ የእኩልነት ጥያቄ ተገቢውን የሆነ እውቅና ከመስጠት ጋር ሊያያዝ ይችላል።
አቶ መሐመድ አክለውም በአፍሪካ ቀንድ አዲስ የእርስ በርስ መተጋገዝ መንፈስንም እያሳየ ነው ይላሉ።
ከቀጠናው አንጻር እንግዲህ አንደኛው የሶማሌ ጉዳይ ይሆናል። ከዚህ በፊት በነበረው ሂደት በሶማሌ የውስጥ ፖለቲካ ውስጥ የተለያዩ ዓለም አቀፍ ተዋናኝ ቢኖሩም የኢትዮጵያና የኤርትራ እርስ በርስ የመወነጃጀል አንዱ በአንዱ ላይ የጃዙር ጦርነት የሚያደርጉባት ቀጠና ሶማሌ ነበረች። ያ ሂደት ካበቃ በኋላ ምናልባት የዶክተር አብይ መንግስት በኢትዮጵያ ከመጣ በኋላ በሶማሌ ውስጥ ያለውን የፖለቲካ ሂደት ለሶማሌ ሉዓላዊ አንድነትና በውስጥ ጉዳዩ ጣልቃ ያለመግባትን እንደ መርህ ተከትለው አዲስ አቅጣጫ የመከተል ሁለቱም መንግስታቶች ከጃዙር ጦርነት ለመውጣት የመጀመሪያውን ኢኒሽቲቭ የወሰዱበት የፖለቲካ ቁርጠኝነት ያሳዩበት ነው ብዬ አስባለሁ። ሁለተኛው ከዚህ ጋር ተያይዞ ከዚህ በፊት በነበረው የኢትዮጵያ መንግስት የዲፕሎማሲ አሻጥር መሰረት በኤርትራ ላይ የተጣለ ለረዥም ጊዜ የቆየ የኤርትራን ማህበረሰብ ሰፊ ዋጋ ያስከፈለ የኢኮኖሚ ማዕቀብ ተጥሎባት ቆይቷል። ከዚህ አንጻር ይሄ የኢኮኖሚ ማዕቀብ ፍትሐዊ እንዳልሆነና በቅርብም እንዲነሳላት የኤርትራ የኢትዮጵያና የሶማሌ መንግስታት በጋራ የተስማሙበትና የአቋም መግለጫ ያወጡበት ሂደት አለ። ይህ ፋይዳ ይሄ ቀጠና የምስራቅ አፍሪካ ሰፊ የሆነ የግጭት ያለመግባባት እና የሽኩቻ ፖለቲካ የሰፋበት ቀጠና ነው። ይህን ቀጠና የጋራ ኢኮኖሚ ብልጽግና፣ የጋራ የህዝቦች ውህደት፣ በአጠቃላይ በቀጠና ያለውን የሰላም እና የደህንነት ሁኔታ ወደ አዲስና ወደ ተሻለ ምዕራፍ ያሳድገዋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3:51 ላይ ሆኗል። አሁን ስፖርት ተከታዩ ዝግጅታችን ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንትነት ሥልጣኑን ለቀቀ። በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የኢትዮጵያ አትሌቶች በድል አጠናቀዋል። የሀገር ውስጥና የውጭ እግር ኳስ ግጥሚያዎች ውጤቶችንም ይዘናል። አብራችሁን አምሹ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ኃይሌ ገብረስላሴ ሥራውን በገዛ ፈቃዱ ለቋል። ኃይሌ ላለፉት 2 ዓመታት ነው በፌዴሬሽኑ ፕሬዝደንትነት ያገለገለው። አትሌት ኃይሌ በ1500 በአገር አቋራጭና በማራቶን እንዲሁም በ5ና 10 ሺህ ሜትር ሩጫ ውድድሮች በአዳራሽ ውስጥና በመስክ በርካታ ድሎችን ያስመዘገበ ታዋቂ አትሌት መሆኑ ይታወቃል። ኃይሌ ገብረስላሴ 61 የኢትዮጵያ ብሔራዊ ሬኮርዶችን ሰብሯል። 27 የዓለም ክብረ ወሰኖችን ያስመዘገበና በታሪክ በርቀት ሩጫ ውድድሮች ተወዳዳሪ ያልተገኘለት አትሌት ነው። ወደ ስፔን ማራቶን ዜና ልለፍ። ትላንት አታፖርካ ስፔን በተካሄደው 15ኛው አገር አቋራጭ ሩጫ ውድድር የሴቶቹን በድል ያጠናቀቀችው ሰንበሬ ተፈሪ ናት። የወንዶቹን ዩጋንዳዊው ጄኮብ ኪፕሊሞ ወስዷል። ኪፕሊሞ ምንም እንኳ ኢትዮጵያዊው ጌታነህ ሞላ ሻምፒዮናነቱን ለመከላከል በቪዛ እጦት ምክንያት መሄድ ባይችልም ከተሰለፉት ሌሎች ታዋቂ አትሌቶች ቀድሞ በመጨረሱ ተደንቋል። ኪፕሊሞ ከነገ በስቲያ ረቡዕ 18ኛ ዓመት የልደት በዓሉን ያከብራል። በሴቶቹ 8 ኪሎ ሜትር ሰንበሬን ተከትላ በሁለተኝነት ያጠናቀቀችው ኬንያዊቷ ማርግሬት ኪምኬምቦይ ትባላለች። ከሁለተኛ እስከ አምስተኛ ያለውን ስፍራ በሙሉ ጠራርገው የወሰዱትም የኬንያ አትሌቶች ናቸው። ወደ ወንዶቹ ልመለስ። የአሸናፊዎቹ ስብጥርም ጥሩ ነበር። አንደኛው ዩጋንዳዊው ኪፕሊሞ ነው ብያለሁ። ሁለተኛው ከኤርትራ አሮን ክፍሌ፣ ሦስተኛው ከኬንያ ኤድዋርድ ዛኮዮ፣ አራተኛው ከኢትዮጵያ አባዲ ሀዲሽ ናቸው። ወደ ቱርክ ኢስታንቡል እንሂድ። በ40ኛው የቮዳፎን ማራቶን የሴቶቹን ኬንያዊቷ ሩት ቼፕጌቲች በ2:18:35 ቀድማ ገብታለች። ሌላዪቱ ኬንያዊት ማርግሬት አጋይ ሁለተኛ፣ ኢትዮጵያውያቱ ፋጡማ ሳዶና ዘርፌ ልምን ትከሻ ለትከሻ ገጥመው የሦስተኛና አራተኛውን ስፍራ ወስደዋል። ኢስታንቡል ላይ የወንዶቹ ታሪክ በሙሉ የተለየ ነው። 9 ወንዶች ናቸው አጋማሹ ላይ በ10406 የደረሱት። ያምናው ሻምፒዮን የፈረንሳዩ አብርሃም ኪፕሮቲችና ያኔ ሁለተኛ የወጣው ኬንያዊው ጄኮብ ኬንዳጎር በመሩት በዚህ ውድድር ጌቱ ፈለቀ ከኢትዮጵያ አንዱ አስጨናቂ ነበር። ኪሙታይ አልተቻለም። መዳረሻዎቹ ኪሎሜትሮች ላይ አምልጦ ገሰገሰና በ20957 ድል ተቀዳጀ። የባህሬኑ አብዱራህማን አብዶ ሁለተኛ፣ አብርሃም ኪፕሮቲች ከኬንያ ሦስተኛ ሆነዋል። በቤይሩት ማራቶን የሴቶቹን ኢትዮጵያዊቷ መዲና ደሜ አሸንፋለች። የኮርሱን ሦስተኛ ፈጣን ጊዜም አስመዝግባለች። 2:28:34 ነው የመዲና ሰዓት። ናዝሬት ወልዱ ከኤርትራ ሁለተኛ፣ ሰላማዊት ጌትነት ከኢትዮጵያ ሦስተኛ ሆነዋል። ጥሩ ፉክክር የታየበት ማራቶን ነው ተብሏል። ረጅሙን የማራቶን ዜና በዚሁ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የሀገር ውስጥ አጫጭር የአትሌቲክስ ዜናውን አስቀድማለሁ። እዚህ በአዲስ አበባ ውስጥ የተለያዩ ዓላማና ተልእኮ ያላቸው ሁለት ደማቅና አዝናኝ የጎዳና ሩጫ ተካሂደዋል። የኢትዮጵያ አትሌቲክስ ፌዴሬሽን ያካሄደው ዓመታዊ የክልል የክለቦችና የከተማ አስተዳደር ሀገር አቋራጭ ውድድርም ከአዲስ አበባ ወጣ ብሎ በሱሉልታ ተደርጓል። በኢትዮጵያና ኤርትራ የተፈጠረውን ወዳጅነት ይበልጥ ለማጠናከር ታቅዶ የኢትዮ ኤርትራ የሰላምና የፍቅር ሩጫ በሚል ስያሜ የተደረገው የጎዳና ሩጫ ትናንት በመሀል አዲስ አበባ በከፍተኛ ተሳትፎና ድምቀት በሰላም ተጠናቋል። በታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የክብር እንግድነት የተጀመረው የኢትዮ ኤርትራ የፍቅር ሩጫ መነሻና መድረሻው መስቀል አደባባይ ያደረገ ሲሆን ከ20,000 ያላነሰ ሕዝብ ተሳታፊ ሆኖበታል። ከዚህ ውስጥ 150 የሚሆኑት ከተለያዩ ክለቦች የተወጣጡ አትሌቶች ናቸው። አቶ ሰለሞን ታፈረ የኢትዮ ኤርትራ የጎዳና ሩጫ አስተባባሪ ናቸው። ውድድሩን አስመልክተው የሚከተለውን ተናግረዋል።
ከአዲስ አበባ ብቻ ሳይሆን ከአስመራም ከተለያዩ ክልሎችም የመጡ ነበሩና በሩጫው ላይ ያየነው ነገር እጅግ በጣም የሚማርክ ነበረ። ህዝቡ በነቂስ ወጥቶ መዝሙሮችን እየዘመረ የሁለቱን ሀገሮች ግንኙነት፣ ሁለቱን ሀገሮች ባህላዊ አለባበሶች፣ ባህላዊ ሁኔታዎችን የሚያሳዩ ትላልቅ ትርኢቶች ይካሄዱ ነበርና እጅግ በጣም የሚማርክ ነበረ የነበረው መንፈስ።
በርካቶችም በፍቅር ሩጫው መደሰታቸውን ገልጸዋል።
በድንበር ላይ በነበረው ኬዝ ብዙ ችግር ስለነበረ ፍሪ መሆኑ ያ ነገር ለህዝቡን ግንኙነት የተሻለ ነገር ይህ አንድነታችን እርግጠኛ ለሁለቱም ሀገራት ትልቅ ነገር ያሳያል ብዬ ገምታለሁ። ይህንንም ይመስለኛል ታላላቋ መሪዎችም ይህንን እየተደግፈውት ብዙ ነገር እያደረጉ ያለው።
ኢትዮጵያውያን አላችሁ ሆይ፣ ኤርትራውያንስ አላችሁ ሆይ፣ እወዳችኋለሁ፣ ፍቅር ያሸንፋል ብሎ መልካሙን ተመኝቶ ያስጀመረው ቴዲ አፍሮ አሸናፊ ለሆኑ ለክለብ አትሌቶች የገንዘብ ሽልማት አበርክተዋል። ድምፃዊው ቴዲ አፍሮ ዘመን በማይረሳቸው ዜማዎቹ የሁለቱን አገር ህዝቦች አብሮነትና ፍቅር ከማንም በፊት አስተምሯል። የኢትዮ ኤርትራ የሰላምና የፍቅር ሩጫ በሌሎችም ከተሞችና በአስመራም እንደሚደረግ ከአዘጋጆቹ ለመረዳት ተችሏል። ሌላው ለሶስተኛ ጊዜ የተደረገውና የ32,000 ህዝብ የቡና ደጋፊ የተሳተፈበት የጎዳና ሩጫ አዲስ አበባ ውስጥ በለቡ አካባቢ በድምቀት ተካሂዷል። ዓላማው ለኢትዮጵያ ቡና ስቴዲየም ግንባታ ገንዘብ ማሰባሰብና በደጋፊዎቹ መካከልም ወንድማማችነትን፣ ቤተሰባዊነት ስሜት ለማዳበር መሆኑ ተነግሯል። እጅግ አስደሳች ውጤት የተመዘገበበትና የኢትዮጵያ ቡና ስፖርት ክለብን ህዝባዊ ክለብ ለማድረግ መሰረት የጣለ መሆኑን የስፖርት ክለቡ መሪዎች ተናግረዋል። በዚሁ ወደ ውጭ የእግር ኳስ ዜና ስንሸጋገር የአፍሪካ ክለቦች ሻምፒዮንስን እናገኛለን። በአፍሪካ ክለቦች ሻምፒዮና የአፍሪካ ሻምፒዮንስ ሊግ በቱኒዚያው ኤስፔራንስ ደ ቱኒዝ አሸናፊነት ተጠናቋል። በሳምንቱ መጨረሻ አርብ ቱኒዝ ላይ በቱኒዚያው ኤስፔራንስ ደ ቱኒዝ እና ግብፁ አልአህሊ ያደረጉት የመልስ ጨዋታ ባለሜዳው ኤስፔራንስ ከጨዋታ ብልጫ ጋር 3 ለባዶ በመርታት የ2018 የአፍሪካ ሻምፒዮንስ ሊግ ዋንጫን አንስቷል። ለሻምፒዮንነቱ ከዋንጫውም በተጨማሪ 2.5 ሚሊዮን ዶላር ሽልማት አግኝቷል። ሁለቱ ቡድኖች የመጀመሪያ ፍጻሜ ጨዋታቸውን ያደረጉት ከሳምንት በፊት ግብጽ ላይ ሲሆን አልሃሊ 3-1 ማሸነፉ የሚታወስ ነው። ኤስፔራንስ በአጠቃላይ ውጤት 4-3 አሸንፎ ነው ሻምፒዮን የሆነው። ኤስፔራንስ በአፍሪካ ተወክሎም በዓለም ክለቦች ሻምፒዮናም ይሳተፋል። ውድድሩም በግሩም ዳኝነት የመራው ኢትዮጵያዊ ኢንተርናሽናል ዳኛ በአምላክ ተሰማ ነው። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
ገዛኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰሎሞን ክፍሌና ገዛኸኝ ጽዮን መስቀልን ለስፖርት ዘገባዎቹ እናመሰግናለን። ለወቅታዊ፣ ለተአማኒ፣ ለተረጋገጡና ለትክክለኛ መረጃው ከአሜሪካ ድምፅ ጋር ይቆዩ። ለዛሬ በዚሁ ጨረስን።
በደህና አደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ነገ በተለመደው ሰዓት እንገናኝ።
አብራችሁን ስለ ቆያችሁ እናመሰግናለን። ጤና ይስጥልን።
ጤና ይስጥልን።